Gambino POA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የማክሰኞ መጋቢት 14 2013 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁልና መስተጋብተናል። በቅድሚያ ጥቂቶቹን እናሰማችሁ።
በተለይ ያጋጣሚ መደበኛ ትምህርት ውስጥ ሳይገቡ መንበብ መጻፍ ማስላክና ሌላ ክህሎቶችን ያካተተ መልኩ ይሄንን እውቀትና ክህሎት ያዙ ጎልማሶች፣ ወጣቶች፣ ሌሎች ማካናቶች ይሆናሉ። እነዚህ ማካናቶች በመፈተን ወደ ቀጣይ ትምህርት ከን ደረጃ ላይ መሄድ የሚያስችል
አቶ ዘላለም ሙላት ይሰኛሉ። አሁን ይሰማቸዋቸው የአዲስ አበባ መስተዳድር ትምህርት ቢሮ ኃላፊ ሲሆኑ የትምህርት ብርሃን የተሰኘ የትምህርት ሚኒስቴር በቅርቡ ይፋ ባደረገው አዲስ የትምህርት ብቃት ምዘና ዙሪያ አነጋግረናቸዋል።
ለኔ አይ ቲንክ ደስ የሚለው ነገር እንዳልኩ ዘፈኑን፣ ታሪኩ፣ ኮንቴንቱን ብቻ ሳይሆን ሙዚቃውንም አዝ ሙዚክ እንደዚህ ተገምግሞ ማላቃቸው ሰዎች ሰምተውት ወደውት ሁለት ይሸልሙት ላይ ደስ የሚል ማበረታቻ ነው።
አሁን ደግሞ የሰማችኋት በሙዚቃ ስራዎቿ የምትታወቀውን ሙኒት መስፈንን ነው። አድዋ በሚል መጠሪያ በቅርቡ የሰራችው አዲስ ስራ ለሽልማት መብቃቱን ተከትሎ የምሽቱን እንግዳ አድርገናታል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸውን ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ሀብታሙ ስዩም።
አመሰግናለሁ ስመኝሽ። ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች የኢትዮጵያን ድንበር ተሻግረው ትግራይ ክልል ውስጥ እንደሚገኙ ለመጀመሪያ ጊዜ በይፋ ተናግረዋል። የኤርትራ መንግስት በኢትዮጵያ ውስጥ የሚገኙ ወታደሮቹን ለማስወጣት ብሔራዊ የደህንነት ስጋት አለብኝ ማለቱንም ገልጸዋል። ማንኛውም ወንጀል የፈጸመ ወታደር ተጠያቂ እንደሚሆንም ተናግረዋል። በኢትዮጵያ ውስጥ ይፈጸማሉ የሚባሉ ጥፋቶች ዙሪያ የተዛቡና ኢፍትሃዊ አመለካከቶች እንዳሉም ገልጸዋል። ጠቅላይ ሚኒስትር አብይ በሕዝብ ተወካዮች ምክር ቤት ያደረጉትን ንግግር የተከታተለው መለስካቸው አምሃ ዝርዝር ዘገባውን ዛሬ ምሽት ከሶስት ሰዓት ጀምሮ ያስደምጠናል። የመድኃኒት ኩባንያው የኮቪድ-19 ክትባቱን ፍቱንነት አጋኖ በሰጠው መግለጫ ላይ ያቀረበው የክትባቱ ሙከራ መረጃ ጊዜው ያለፈበት መረጃም ሳይታከልበት አልቀረም ሲል አንድ ዋና የዩናይትድ ስቴትስ የመድኃኒት ተቆጣጣሪ አካል ስጋቱን ገልጿል። አስትራዘኒካ ትናንት ሰኞ ባወጣው መግለጫ ክትባቱ በኮቪድ-19 ምክንያት ሆስፒታል እስከ መግባት በሚያደርስ ደረጃ በጽኑ መታመምን 100% እንደሚከላከል ብዛት ያላቸውን ተሳታፊዎች ያካተቱ የክትባቱ የመጨረሻ ምዕራፍ ሙከራዎች አረጋግጠዋል ብለዋል። ይህንኑ ተከትሎ የዩናይትድ ስቴትስ ብሔራዊ የአለርጂና ተላላፊ በሽታዎች ተቋም የምክክር ክንፍ የሆነው የአሃዛዊ መረጃዎችና የደህንነት ቁጥጥር ቦርድ ዛሬ ማለዳ በጉዳዩ ላይ መግለጫ አውጥቷል። ቦርዱ በመግለጫው የብሪታንያንና የስዊድኑን የመድኃኒት ኩባንያ ስለ ክትባቱ ፍቱንነት ያልተሟላ ግንዛቤ ሊሰጥ የሚችል መረጃ ሳይኖርበት አይቀርም ብለዋል። አስትራዘኒካ በትናንት መግለጫው ስለ ጸረ ኮቪድ ክትባቱ ውጤታማነትና ለጎን የጤና ጠንቅ ስጋት የማይደቅን ስለመሆኑ ከድምዳሜ የደረሰው ዩናይትድ ስቴትስ ውስጥ ከ30,000 ሰዎች በላይ በተሳተፉበት ሙከራ ውጤት ላይ ተመርክዞ መሆኑን አስታውቋል። ዩናይትድ ስቴትስ ኮሎራዶ ግዛት በምግብ መደብር ውስጥ በተከፈተ ተኩስ 10 ሰዎች ተገድለዋል። ትናንት ምሽት ዩናይትድ ስቴትስ ኮሎራዶ ክፍለ ግዛት ቦልደር ከተማ በሚገኝ የምግብና ሸቀጣሸቀጥ መደብር ውስጥ በተተኮሰ ጥይት 10 ሰዎች መገደላቸውን ፖሊስ አስታውቋል። የቦልደር ከተማ ፖሊስ አዛዥ ማሪስ ሄሮልድ ትናንት ማታ ለጋዜጠኞች በሰጡት ቃል ከተገደሉት ሰዎች መካከል አንደኛው በመደብሩ ጥይት የሚተኩስ ሰው አለ የሚሉ ሪፖርቶች በመጡበት ጊዜ መጀመሪያ በስፍራው የደረሰው ፖሊስ ኤሪክ ታሊ መሆኑን ገልጸዋል። የጀግንነት ተግባር ፈጽሞ ያለፈም ሲሉ ሟቹን ፖሊስ አወድሰውታል። ጥቃቱን በመፈጸም የተጠረጠረ አንድ ሰው በቁጥጥር ስር መዋሉን የገለጹት የፖሊስ አዛዡ ምርመራው ቢያንስ 5 ቀን ሊወስድ ይችላል ብለዋል። የቦልደር የወረዳ አቃቤ ሕግ ማይክል ዶርቲ የጥቃቱ ምክንያት ይህ ነው ብሎ ቸኩሎ በግምት መናገር እንደማይቻል ገልጸዋል። አያይዘውም እንደ ወትሯቸው ምግብ ሊገዙ ከቤታቸው የወጡ ሰዎች አሁን በቁጥጥር ስር በዋለው አጥቂ እጅ ሕይወታቸው ተቀጥፏል። ለዚህ ጥቃት ሰለባዎችና ለኮሎራዶ ሕዝብ ፍትህ እንደሚሰጥ ቃል ገባላችኋለሁ ብለዋል። ኮንጎ ሪፐብሊክ ውስጥ እሁድ ከተካሄደው ምርጫ በከፊል ይፋ የሆነ ውጤት እንደሚያሳየው ፕሬዚደንቱ ዴኒስ ሳሱ ንጉዌሶ ለአራተኛ የስልጣን ዘመን ሳያሸንፉ እንደማይቀሩ ተገልጿል። የፕሬዚደንቱ ዋና ተፎካካሪ የነበሩት ጊብሪ ባርፌ ኮሌላ በኮቪድ-19 ምክንያት በምርጫው አዜማው ሕይወታቸው ማለፉ ይታወሳል። ፕሬዚደንታዊ ምርጫው በእርጋታና በሰላማዊ መንገድ በመከናወኑ እንኳን ደስ ያላችሁ ሲሉ የአፍሪካ ህብረቱ ታዛቢ ቡድን ዲሞክራሲያዊ ክንዋኔዎችን ያጠናክራል ሲልም አክሏል።
ሀብታሙን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን @ቪኦኤ አማሪክ ወይም የስልክ ቁጥራችንን +1 202 227 6379 በመጠቀም ዋትስአፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። መደበኛ በሆነ የትምህርት ስርዓት ያልተሳተፉ ነገር ግን ማንበብ መጻፍና ማስላት የሚችሉ ወጣቶችንና የተለያዩ የማህበረሰብ ክፍሎችን በቃት የሚመዝን አዲስ ፈተና ማዘጋጀቱን የትምህርት ሚኒስቴር አስታውቋል። መመዘኛውን ያለፉ ሰዎች ባላቸው በቃት መሰረት ቀጣዩን መደበኛ ትምህርት ለመቀላቀል የሚችሉ ሲሆን ሀገሪቱ በመሰረታዊ ትምህርት ያላትን ዓለም አቀፍ ደረጃም ከፍ ያደርጋል ተብሏል። ይህን በተመለከተ በዚህ ምዘና ማለፍ የምትፈልግ ወጣትና ትምህርት ሚኒስቴርን አነጋግሬ ነበር። ሙሉ ዝግጅቱን ሰምተን እንመለስ። ሀና ማስሬ የ24 ዓመት ወጣት ናት። ወሎስ ተወልዳ ባደገችበት ከተማ በቅርብ ያለ ትምህርት ቤት ባለመኖሩ በልጅነት እድሜዋ ትምህርት ቤት መግባት አልቻለችም። ከፍ ካለችም በኋላ ከወላጆቿ በመለየቷ ትምህርት ቤት የመግባት እድል ሳታገኝ የወጣትነት እድሜዋ ደረሰ። ሀና ግን ባገኘችው አጋጣሚ ቤት ውስጥ ለማንበብም ለመጻፍም እሞክራለሁ ትላለች።
አንዳንዴ ያው እጽፋለሁ፣ አንዳንዴ ማለት በደንብ አይደለም ግን ዝም ብዬ ብጭርቅርቅ አደርጋለሁ እንጂ አልጽፍም። አንዳንድ ደግሞ አነባለሁ ትንሽ ትንሽ የተወሰኑትን አሁን እሞክራለሁ። ማለት ያው መጽሐፍ ተገዝቶልኛል እና አንዳንዴ አነባለሁ ስራ ስፈታ።
ሀና በግሏ ማንበብና መጻፍን ትለማመድ እንጂ በድጋሚ ትምህርት ቤት ገብቼ ለመማር እችላለሁ ብላ አስባ አታውቅም። የትምህርት ሚኒስቴር አዲስ ያወጣው የማንበብ የመጻፍና የማስላት ብቃትን የሚመዝን ስርዓት ግን ለሀና አዲስ ተስፋ የሚጭር ነው። የትምህርት ብርሃን ይሰኛል አዲሱ አገር አቀፍ የምዘና ስርዓት። በመደበኛው የትምህርት ስርዓት ያላለፉ ነገር ግን መሰረታዊ የማንበብና መጻፍ ክህሎት ያላቸውን መደበኛ ትምህርት መከታተል እንዲችሉ የሚያደርግ ሲሆን በዚህ ወር አዲስ አበባ ሊጀመር ዝግጅቱ መጠናቀቁን በአዲስ አበባ ከተማ አስተዳደር የትምህርት ቢሮ ኃላፊ የሆኑት አቶ ዘላለም ሙላት ነግረውናል።
የምዘና ስርዓቱ እንግዲህ በተለያየ አጋጣሚ መደበኛ ትምህርት ውስጥ ሳይገቡ መንበብ፣ መጻፍ፣ ማስላትና ሌላ ክህሎቶችን ያካተተ መልኩ በተለያየ መልኩ ይህንን እውቀትና ክህሎት የያዙ ጎልማሶች፣ ወጣቶች፣ ሌሎችም አካላቶች ይሆናሉ። እነዚህም አካላቶች በመፈተን ወደ ቀጣይ ትምህርት እርከን ደረጃ ላይ መሄድ የሚያስችል መርሃ ግብር ነው። በመርሃ ግብሩ እንግዲህ በሁሉም እድሜ ደረጃ ላይ የሚገኙ እውቀቱም ክህሎቱም ያላቸው የማስላት ልምድ ያላቸው እነሱም በመፈተን ወደ ከሶስተኛ ክፍል የሚደርስ ነው ወደ አራተኛ ክፍል እንዲዛወሩ ነው የሚያደርገው።
ይህ አዲስ የትምህርት ምዘና በሀገር አቀፍ ደረጃ የሚሰጥ ቢሆንም በአዲስ አበባ ግን ዝግጅቱ ተጠናቆ በዚህ ወር አጋማሽ ላይ ፈተናው በተለያዩ ትምህርት ቤቶች እንደሚሰጥ አቶ ዘላለም ጨምረው ያስረዳሉ።
ምናልባት ከሌሎች ክልሎች ቀደም ብለን እኛ የንቅናቄ ስራ የመለየት የመመዝገብና እነዚህን የማዘጋጀት በሁሉም ክፍለ ከተሞች በሁሉም ወረዳዎች በተለያየ አግባብ ቅድም ለመግለጽ እንደሞከርኩት እውቀቱና ክህሎቱ ያላቸውን እየለየን ያለ ነው። እንደ ሀገር አቀፍ ደረጃ መጋቢት 22 ላውንቺንግ ፕሮግራም አለ። በዚህ መጥተ በኋላ ሁሉም ክልል ይህን ያምናለ ያው በተለይ ከገጠር ከተለያዩ ሀገሪቷ ክፍሎች ወደ አዲስ አበባ ይመጣሉ። በተለያየ ስራ ተጠምደው ነው የሚቆዩት። ነገር ግን ወደ መደበኛ ትምህርት ስርዓት ውስጥ መግባትና መማር ስለማይችሉ የትምህርት ብርሃን በሚለው መርሃ ግብር ሁሉም ትምህርት ቤቶቻችን ላይ ይህን ፕሮግራም እናካሄዳለን ማለት ነው። መልካም አጋጣሚ ነው እንግዲህ ለማህበረሰቡ።
ይህ ለሃና ትልቅ ዜና ነው። ምናልባትም ከልጅነቷ ጀምሮ የነበራትን የህክምና ባለሙያ የመሆን ህልም ለማሳካት እድል አገኝ ይሆናልም ብላ ታስባለች።
ህልምማ ነበረኝ እኮ ያው እኔ ማለት ልጅ ያለው ማስበው ዝም ብዬ እመኝ ነበረው ዶክተር መሆን ነበረ። ቤት ውስጥ አጥንቼና ተምሬ ማለት ተፈትኜ ብማር ደስ ይለኛል። ቢያንስ ጭንቅላቴ ጥሩ ነገር ማወቅ ትምህርትን መያዝ እፈልጋለሁ።
ኢትዮጵያ ያላት መሰረታዊ የማንበብና መጻፍ ደረጃ ከሌሎች ሀገራት ጋር ሲነጻጸር እጅግ በጣም ዝቅተኛ የሚባል ነው። እንደ አውሮፓውያን አቆጣጠር በ2017 የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ወይም ዩኔስኮ ባወጣው መረጃ መሰረት በኢትዮጵያ መሰረታዊ ትምህርት ያላቸው ጎልማሶች ቁጥር 51.7% ሲሆን ከዚህ ውስጥ ወደ 60% የሚሆኑት ወንዶች ናቸው። አቶ ዘላለም አዲሱ ምዘና ይህን ቁጥር የመቀየርና ኢትዮጵያ ያላትን ዓለም አቀፍ ደረጃ ከፍ የማድረግ ዓላማ አለው ይላሉ።
ያልተማረ ሰው ኃይል ያላት ከመጣምት ዜጎቿን እንኳን ማብቃት አልቻለችም ተብሎ በዓለም አቀፍ እንትን ላይ የሚኖረው እንድምታ በጣም ከፍተኛ ነው። እንግዲህ እነዚህ ግለሰቦች ማንበብ መጻፍ ይችላሉ፣ ነገር ግን ለመሀይምነት ነጻ ባይባሉ መሀይም ተብሎ ይቆዩ ሊትሬሲ አካውንታችንን ከፍ ሊያደርግ የሚችል ፕሮጀክት ነው። ሁለተኛ ግለሰቦችን እንደ ግለሰብ ለቀጣይ ትምህርት እርከናቸው ከአራተኛ ክፍል በኋላ መማር በመደበኛውም በጎልማሶችን መማር እንደሚችሉ ማሳየት የሚያስችልበት ትልቅ እንድምታ አለው እና እንግዲህ ያልተማረውን የሰዋላችንን ወደ ትምህርት ቤት እየመለስን የሊትሬሲ አካውንታችንን ደግሞ ከፍ የምናደርግበት በዓለም አቀፍ ደረጃ አትሊስት በዚህ ክራይቴሪያ መሰረት የኢትዮጵያ ወደ ታች የምትወርድበትን ነገር መቀነስ ይችላል ማለት ነው።
ሀና አዲሱ የምዘና ስርዓት በተለይ ለእሷና ሌሎች እንደሷ በእድሜያቸው ትምህርት ቤት መግባት ላልቻሉ ወጣቶች ይዞ የመጣውን እድል ለመጠቀምና የሚሰጠውን ፈተና ወስዳ በመደበኛ የትምህርት ስርዓት ውስጥ ለመቀላቀል በቤቷ ውስጥ ማንበብና መጻፍ መለማመድ ቀጥላለች። ፈተናውን ካለፈች ቢያንስ ያልተማረች ከሚለው ምድብ ራሷን ታወጣለች። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀጣዩ ዘገባችን እንለፍ። ዋስ በመባል የሚታወቀው የዋሽንግተን ሙዚቃ ጸሐፊዎች ማህበር ላለፉት 42 ዓመታት በዋሽንግተን ዲሲና በአካባቢዋ የሚገኙ ሙዚቃዎችን በማስተዋወቅና በማበረታታት የቆየ ተቋም ነው። በየዓመቱ በሚያከናውነው የሚድ አትላንቲክ የሙዚቃ ውድድር አዳዲስና ነባር ሙዚቀኞችን በማወዳደር የገንዘብና የክብር ሽልማት ይሰጣል። በዚህ ዓመት ውድድር ታዲያ አንደኛ የወጡት ሙዚቃዎች በሙኒት መስፈን የተጻፈውና የተቀነቀነው አድዋ እንዲሁም በኮነር ብሬንደን የተቀነቀነው ዩ አር ኖት አሎን ናቸው። ሀብታሙ ስዩም ካሸናፊዎቹ አንዷ ከሆነችው ሙኒት መስፈን ጋር ስለ ውድድሩና አጠቃላይ የሙዚቃ ስራዋ አነጋግሯታል። ቀጥሎ ይቀርባል።
በመጀመሪያ እንኳን ደስ ያለሽ።
እኔ በጣም ደስ ብሎኛል። በጣም አመሰግናለሁ። እንኳን አብሮ ደስ አለን።
እንግዲህ የዋሽንግተን ሙዚቃ ጸሐፊያን ማህበር ባዘጋጀው የሚድ አትላንቲክ የሙዚቃ ውድድር ላይ አድዋ የተሰኘው ሙዚቃሽ አንደኛ መውጣቱ ተሰምቷል። አድማጮች የበለጠ ስለ ውድድሩ እንዲረዱ ስለ ውድድሩ ይዘትና መንፈስ በጥቂት ውስጥ ይንገሪን።
የሶንግ ራይተርስ አሶሲዬሽን ነው SAW ይባላል እና በየአመቱ ሚድ አትላንቲክ ሶንግ ራይተርስ ኮምፒቲሽን ማለት ሚድ አትላንቲክ ሲባል ትንሽ ሰፋ ያለ ቦታ ነው። የተለያዩ ስቴቶችን ያካተተ ነው። ስለዚህ አሁን እኔ ያለሁት ወደ ቨርጂኒያ አካባቢ ነኝ ያለሁት እና ከቨርጂኒያም ብዙ ሰዎች ተወዳድረዋል። ከዛም ደግሞ ኒው ጀርዚ፣ ኒውዮርክ፣ ፔንስልቬኒያ፣ ሜሪላንድ፣ ዌስት ቨርጂኒያ፣ ዲሲ እነሱን ሁሉ ያካትታል። ስለዚህ የተለያየ ሰዎች ሙዚቀኞች በተለያየ ዘርፍ ነው። አሁን ለምሳሌ አድዋ በየትኛው ዘርፍ ላይ ልክተተው ብዬ ትንሽ ግራ ስለገባኝ እንደውም በዚህኛው ዓመት ለመጀመሪያ ጊዜ የጀመሩትን ኦፕን ካቴጎሪ ምንም ዲፋይንድ ያልሆነ ካቴጎሪ ፈጥረው ነበረ እና በዛ ነበር የከተትኩት እንጂ አዶልት ኮንቴምፖራሪ አለ፣ የአሜሪካን ሙዚቃ አሜሪካን የሚባል ጃንራም አለ፣ የልጆች ሙዚቃ፣ የካንትሪ ሚውዚክ። ስለ ኮቪድ-19 ራሱ ብዙ ሰዎች ያው በኮቪድ-19 አለም ውስጥ እስካሉ ድረስ ለሱም ብዙ ዘፈኖች ስለተጻፉ በሱም የሚወዳደሩ ነበረ። በፎክ እና አኩስቲክ፣ በተለይ ደግሞ በዚህኛው ዓመት አሜሪካ ውስጥ በጣም እንትን በይሄ ሬሻል ጃስቲስ አካባቢ ላይ ብዙ እንቅስቃሴዎች፣ ብዙ ሰላማዊ ሰልፎች፣ ብዙ እንትን ትግሮች በጣም ስለተፋፋሙ በዛም ካተጎሪ በዚህኛው አመት ላይ በዛም ዘርፍ ውድድር ከፍቶ ነበረ። አዲስ ነው በዚህኛው አመት። እዛም ውስጥ አንድ ዘፈን ዲድንት ኬር የሚባል ጆርጅ ፍሎይድ በተገደለበት በቀኑ የጻፍኩትን ዘፈን እዛ ውስጥም ከትቼ እዛ ውስጥም ፋይናሊስት ሆኗል። ስለዚህ ሁለት ዘፈን ነበረ ያወዳደርኩት፣ አድዋን በኦፕን ካተጎሪ ክፍት በሆነ ካተጎሪ፣ ዲድንት ኬር የሚባል ደግሞ ስለ ጆርጅ ፍሎይድ ሲገደል ፖሊሱ ያኔ ጉልበቱን አንገቱ ላይ እንደዛ አድርጎ ጭኖ ከዛ ደግሞ እጁን ሳየው ለካ እጁ ኪስ ውስጥ ነበር እና እጁን ኪስ ውስጥ አድርጎ ሰው የሚገድል ሰው ምን አይነት ልበቢስ ምናምን በቃ ክፍና ክፋት ያለው ሰው ሊሆን ይችላል በሚል በዛ የተነሳሳ አንድ ዘፈን ዲድንት ኬር የሚባል እዛ ፍሪደም ሶንግስ ላይ ፋይናሊስት ሆኖ ነበረ። እና እንዳልኩ በጣም ብዙ ካተጎሪ ያለው ሁሉንም ዘፍ አወዳድረው ከሁሉም ዘፍ አሸናፊዎችን አወዳድረው አድዋና አንድ ሌላ ደግሞ ኮነር ብረንደን የሚባል ዩ አር ኖት አሎን የሚል ዘፈን እነሱ ሁለቱ ፈርስት ፕሌስ ኦቨር ኦል እኩል ወተናል፣ እኩል አንደኛ ወተናል ብለው ኢሜል ላኩልኝ እና እሱን ዜና ነበር ያጋራሁት።
እንግዲህ ሙኒት፣ አድዋ ከአራት ዓመታት በፊት ይመስለኛል ለአድማጮች የቀረበ ስራሽ ነው። ስለ ይዘቱ ጥቂት እናውራ። እነማን ነበር የተሳተፉበት? ሙዚቃውን ለማዘጋጀት ያነሳሳሽ ምክንያት ምንድን ነበር በወቅቱ?
እሺ፣ እንዳልከው አራት ዓመት ሆኖታል እና ለአድዋ በዓል ያኔ ከኢትዮጵያና ከአሜሪካ እየተመላለሱ እየሰራው ነበረ እና ያኔ የአድዋ በዓል ሊከበር አንድ ሳምንት ሲቀረው ኢትዮጵያ ደረስኩኝ እና ለአድዋ ይህንን ዘፈን ቀደም ብዬ በራሴ ቤቴ በአካፔላ አሬንጅመንት ሰርቼለት ነበረ። ያነሳሳኝ ምክንያት ያው አሁን ለምሳሌ ኢትዮጵያ ውስጥ የአድዋ በዓል ሲገኝ የተለያዩ ዘፈኖች በተለይ የጂጂ ሁሌ የምንሰማው ነገር ነው እና በኢትዮጵያ ውስጥ እኛ እናውቀዋለን፣ ግን በተለይ ደግሞ በአፍሪካ ድል ብለን እያወራ ነው ስለ አድዋ አፍሪካውያን እና ከዛም አልፎ የዓለም አቀፍ ሕዝብ እንዲሰማ በአማርኛ ስንዘፍነው ከታችና ከስሩ በእንግሊዝኛ ሰብታይትል በሌላ እንትን ፈረንሳይኛ በሌላ ማለት ነው የፈረንጅ ቋንቋዎች ሰብታይትል ብናደርግበት የሆነ ታሪካችንን በደንብ አድርጎ ለዓለም አቀፍ ኦዲየንስ እንዲዳረስ ይችላል። ግን በተለይ ደግሞ ስለ አድዋ በፓን አፍሪካን ኮንቴክስት በጥቁሮች የጥቁሮች ድል ብለን እያወራን ስለ እሱ ዘፈን ለዓለም እንዲደርስ እና ዱ ዩ ሪመምበር አድዋ የሚያልኩት ሆን ብዬ ነበረ የሆነ የተረሳና የሆነ ችላ የተባለ ስለመሰለኝ እና በዓለም አቀፍ ደረጃ እንዲሰማ ደግሞ በተለይ በኢትዮጵያውያኖችን በዓለም አቀፍ ደረጃ የሚኖሩ ኢትዮጵያውያን ልጆቻችን ስለ ታሪካችን እንዲሰሙ ከፈለግን አንዳንዶቹ ያው በቃ በአጋጣሚ ሆኖ ፈረንጅ ቀን የተወለዱት የፈረንጅ አፍ የያዙት ስለዚህ ለእነሱም እንዲመች በቃ ዱ ዩ ሪመምበር አድዋ የሚል የእንግሊዝኛ ሴክሽን ስለ ታሪካችን የሚያወራ ከዛ ደግሞ የኢትዮጵያዊ ኤሌመንቶች እንዲኖሩ ሽለላ፣ ፉከራው ከአቬንጅ አድርጌው ከዛ በኋላ አበጋዙ ጋር ነበር የሄድኩት እና የአበጋዙ ስቱዲዮ ውስጥ ነበረ የተቀረጸው። እዛ ያለውበት ጊዜ ቶማስ ጎበና ቤዚስት ነው፣ እሱም ነበረ እሱም ሊጎበኝ ሀገር በነበረበት ጊዜ እዛ ተገናኝተን እዚህ እንታወቃለን ብትገባበት እየጠየቅኩት ወንድሜም ጆርዳን መስፍን በሳክስፎን፣ ናትናኤል ተሰማ በከበሮ ድራምስ፣ ሳሙኤል አሰፋ እሱ በጊታር ነበረ። ከዛ አላማ የደመቀ አብሮኝ እዛ ግጥሙን እያወራን እየሰማን እሱም አግዞኛል በአጃቢነት እና እንዳልኩ ጋሽጋሻው አባቴንህና ትሩፋት መሙዬ ነበሩ በቀረቱና በሽለላና በሳ ውስጥ የገቡልኝ። እና ደግሞ አንድ ሌላ ነገር የፈለግኩት የጋሽ ጸጋዬ ገብረ መድኅን ግጥም ዋያቻዷ የሚለው ግጥሙ አለ እና እሱኛውንም ዋያቻዷ የሚል ሴክሽኑን ከዛ ግጥሙ ስጄ ልጆቹን አደይ ዮዲትና ማህሌት ጋር ይሄንን ግጥም እችኛውን ሴክሽን ልጠቀም ፈልጌ ነበር ይቻላል ወይ ብዬ ጠይቄ እሱኛውንም አካትቼዋለሁ።
በዚህ ውድድር ማሸነፍሽ በመጪ የሙዚቃ ህይወትሽ ውስጥ ስለሚኖሩ መልካም አስተዋጽኦ ጥቂት አጫዎችን።
ለእኔ አንደኛ መወዳደር አልወድም፣ ስለዚህ በመወዳደር የራሱ ለራሴ እኮ በዚህ ራሴን ትንሽ አበረታትቼዋለሁ እና ብዙም ኤክስፔክቴሽን አልነበረኝም ይሸልማል እና እንደ ያኛውን ዘፈን እንዳልኩ ዲድንት ኬር የሚባል ስለ ጆርጅ ፍሎይድ የመሞትና ስለ ሬሲዝም ላይ የጻፍኩትን ዘፈን ነበረ መጀመሪያ ላይ ሰዎች ሰምተውት ይህንን ዘፈን ማወዳደር አለብሽ ብለው ሲገፋፉኝ በዛ ዘፈን ነበረ። ግን መጨረሻ ላይ ነው የአድዋን ይሄኛውን እንደምን አልከትም because it's my favorite song ስለዚህ ብዬ ነበረ ያወዳደርኩት። ለእኔ አይ ቲንክ ደስ የሚለው ነገር እንዳልኩ ዘፈኑን ታሪኩ ኮንቴንቱን ብቻ ሳይሆን ሙዚቃውንም አዝ ሚውዚክ እንደዚህ ተገምግሞ ማላቃቸው ሰዎች
ሰምተውት ወደውት ሁለት ይሻልሙት ላይ ደስ የሚል ማበረታቻ ነው። አዲስ ኦዲየንስንም አክሰስ ይፈጥራል። ይሆነ ምንድነው ይሄ ብለው ስለ ኮምፒቲሽን የሚከታተሉ ሰዎች አሉ አይደለም? ይሄ ማናቸው አዲስ አፕካሚንግ አርቲስት እዚህ ሰፈር የሚሉትን ነገር የሚከታተሉ ሰዎች ሲፈልጉ የዚህኛው ነው ተሸላሚው እዛ ውስጥ ይሄኛው መኖሩ ለኔ ትልቅ ደስታ ነው። ምክንያቱም እንደኩ አዲስ ኦዲየንስ ማግኘት it's always የሚፈልግ ነገር ነው እንደ ሙዚቀኛ።
ሀብታሙ ከሙኒት ጋር ያደረገው ቆይታ ይህ ብቻ አይደለም። ሰፋ ያለውና በርካታ የሙዚቃ ስራዎችን የሚዳስሰው ቃለ ምልልስ በቀዳሚ መዝናኛ መሰናዷችን ይደመጣል። እንድትከታተሉት ከወዲሁ እንጋብዛለን። ለዛሬው ግን ሙኒት ከኛ ጋር ለነበራት ቆይታ እናመሰግናለን። አድማጮች በኮሮና ወረርሽኝ ምክንያት የአሜሪካ ድምጽ ዘጋቢዎች ይህን ፕሮግራም የምናቀርብላችሁ ከየቤታችን ሆነን ነው። አሁንም ቆይታችሁ ከኛ ጋር ይሁን። ሳይንቲስቶች የኮሮና ቫይረስ ሰውነትን በምን መልኩ እንደሚያጠቃ ለመረዳት ምርምራቸውን ቀጥለዋል። በአሜሪካን ሀገር በክሊቭላንድ ክሊኒክ በተደረገ ጥናት መሰረት በጥናቱ ላይ ከተሳተፉ ከግማሽ በላይ የሚሆኑ ሰዎች ቫይረሱ የልብ ህመም ሊያስከትል እንደሚችል የማያውቁ ሲሆን 70% የሚሆኑት ደግሞ ቫይረሱ ከያዛቸው የደም ግፊታቸው መጠን እንደሚጨምርም እንደማያውቁ ተገልጿል። ዘገባው የካሮል ፒርሰን ነው። ኤደን ገረመው እንደሚከተለው አሰናድታለች።
ስለ ኮቪድ-19 የሚመረመሩ አጥኚዎች በአሁን ሰዓት በእርግጠኝነት መናገር የሚችሉት ነገር ቢኖር የልብ ህመም ያለባቸው ሰዎች ላይ ኮቪድ-19 አስከፊ የሆነ ችግር እንደሚያመጣ ነው። ነገር ግን ብዙ ሰዎች ይሄን አያውቁም የሚሉት የክሊቭላንድ ክሊኒክ ባልደረባ የሆኑት ዶክተር ሳሚር ካፓዲያ ናቸው።
Many people know that it affects the lungs, but it can also affect the heart.
ብዙ ሰዎች ኮቪድ-19 ሳምባ ላይ እክል እንደሚያመጣ ያውቃሉ። ነገር ግን በልብ ላይ ችግር እንደሚያመጣ አያውቁም። የደም መርጋትን ጨምሮ የልብ ችግሮችን ያስከትላል።
ኮቪድ-19 ታዲያ ምንም እንኳን በልብ ላይ ከፍተኛ የሆነ ጉዳት እንደሚያመጣ ባይታወቅም ጤነኛ የሆነ ልብንም ይጎዳል። በዚህ ዙሪያ በሳን አንቶኒዮ የቴክሳስ ዩኒቨርሲቲ የጤና ሳይንስ ማዕከል ባልደረባ ዶክተር አላን አንደርሰን ማብራሪያ ይሰጣሉ።
We see patients who have likely had viral infections that they didn't
በቫይረሱ የተጠቁና መታመማቸውን የማያውቁ ታማሚዎችን እናያለን። ይሁንና እነዚህ ሰዎች ከኮቪድ ከዳኑ ከወራት ወይም ከአመት በኋላም የልብ ህመም ያጋጥማቸው ነው። ይሄ በኮቪድ ምክንያት የሚመጣ የረጅም ጊዜ ችግር ነው።
ዶክተር አንደርሰን ይሄ ሁኔታ ኮሮና ቫይረስ ሳይዛቸው በፊት ጤነኛ ልብ በነበራቸው ህመማን ላይም ይስተዋላል ይላሉ።
They had elevations of blood enzyme markers that were consistent with
የደም ማስተላለፊያ ቱቦዎቻቸው ባይደፈኑም እንኳ እጅግ ብዙ የልብ ህመም ምልክቶች በሰፊው የታዩባቸው ሲሆን የልብ ምት መናጋትም አጋጥሟል።
የክሊቭላንድ ክሊኒክ ባልደረባ ዶክተር ካፓዲያን ጭንቀትና የስነ ልቦና ጤና ችግር በራሱ በዚህ ዙሪያ ሰፊ የሆነ አሉታዊ ሚና አለው ይላሉ።
ከፍተኛ የሆነ የፍራትና የጭንቀት ስሜት ያለባቸው ሰዎች ላይ የደም መርጋትና የልብ ችግር ሊያጋጥማቸው ይችላል።
ህመማኑን የሚያጋጥሙት አንዳንዶቹ ምልክቶች ቀላል ሲሆኑ ሌሎቹ ደግሞ እስከ ሞት ያደርሳሉ። በሳን አንቶኒዮ በሚገኘው የቴክሳስ ዩኒቨርሲቲ የጤና ሳይንስ ማዕከል ተመራማሪዎች በጸረ ባክቴሪያና ለስኳር ህመም በሚረዱ መድኃኒቶች ዙሪያ ጥናት ያደርጋሉ። እነዚህ መድኃኒቶች በኮቪድ-19 ምክንያት የሚያጋጥሙ የልብ ህመሞችን ለመፈወስ ይጠቅሙ እንደሆነ እያጠኑ ነው። ጸረ ባክቴሪያ መድኃኒቶቹ በሰውነት ውስጥ የሚፈጠር ምርቀዛን ይከላከላሉ። ነገር ግን እንደ ኮቪድ-19 ያሉ ቫይረሶችን አያክሙም። ይሁንና በጸረ ባክቴሪያ መድኃኒቶች ውስጥ ማይቶኮንድሪያ የተሰኘውና የልብ ምትን ጨምሮ የሰራ አካላትን መቆጣጠር የሚያስችል ውቅር እንዳለ ይታወቃል። ሳይንቲስቶቹ ይሄ ማይቶኮንድሪያ ከአንድ አይነት ባክቴሪያ የመጣ ነው ብለው ያምናሉ። በዚህ ምክንያት ቫይረሱ ማይቶኮንድሪያውን ማጥቃት ስለማይችል ማይቶኮንድሪያው ልብ በተገቢው መንገድ ስራውን እንዲያስከድ ያግዛል ይላሉ። የተሞከሩ የስኳር መድኃኒቶች ውስጥም ያለው ይሄው ማይቶኮንድሪያ ኃይልን ያመነጫል። ተመራማሪዎቹ በአሁን ሰዓት ሰዓት ጥናታቸውን በሰዎች ላይ ለመሞከር እየተዘጋጁ ነው። ይሄ ጥናት ውጤታማ ከሆነም በኮቪድ-19 ከዳኑ በኋላ የልብ ህመም ችግር የሚያጋጥማቸው ሰዎች መድኃኒቱን በመጠቀም የልብ ምታቸውን እንዲያስተካክሉ ያግዛቸዋል። ለካረል ፐርሰን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሳይበለን መልካም ምሽት።